ከመጀመሪያውም የኢትዮጵያ ቀኝ ግዛት ካላላችሁን በሚል ወደ ትግራይ ጉዞውን ሊያደናቅፍና ሊያዘገይ ከመጣሩ አሻገር ብርሃነ መስቀልን የወያኔ መሪ ሁን ብለው ለማስባባት ሽማግሌው የትግራይ ትግሪኛ ቀንቃኝ አቶ ወልደ አብ ወልደ ማርያም ጭምር ሞክረውት ነበር። ያ ሰዎች በናጥፋ ያሉ ወያኔን አቻኩለው ወደ ትግራይ አስቀድመው አስገቡ። ባለፈው ዓመት ኢሳይያስ ራሱን ዳመነው ችግራችን የቀኝ ግዛት ነን ባይነታቸውን በሁሉም መስቀል አልቀበል ስላልናቸው ሲሆን እስከመገንጠል የሚለው አቋም በቀጥታ መለያየትን የማይደግፍ ነውና አንቀበልም ብለዋል። ቢያንስ በግንዛቤ ደረጃ ዛሬ ግንጠላን ደገፉ ከሚሉን ምንጣፎች የተሻለ ግንዛቤ ነበራቸው ማለት እንችላለን። እዚህ ላይ ነጠላ ሰረዝ ላድርግና ዶክተር ተስፋዬ ደበሳይን በጄኔቭ እንድንገናኘው ተስፋዬን ይገናኙት የነበሩት አምባሳደር ሚካኤል ነበሩ ለብርሃነ መስቀል የተቋሙት። ባሉትም መሰረት ተስፋዬ ፈቃደኛ ሆኖ እኔና ብርሃነ መስቀል አግኝተነው በተደጋጋሚ ተወያይተን የድርጅት መስረታውን ውጥን ካቀረብንለት በኋላ ተስማምቶ አብረን ልንሰራ ችለናል። ህይወቴ ካወቅኳቸው ብልህና ባለችሎታ ሰው ጭምትና ትውት ሰው ግን ሲቀርቡት በጣም ተጫዋች የነበረ ሰው እንዳስመሰከረውም ቆራጥ ኢትዮጵያዊ ሰው አንደኛው ተስፋዬ ነበር። ጸጋዬ ከአሲምባ ወደ አዲስ አበባ በ1967 ዓመተ ምህረት በህቡ ሲጓዝ አሲምባ ድረስ መጥቶ አብሮት የተመለሰው ተስፋዬ ነበር። ሐሰት የሚረጩብን ማንሳት ባይፈልጉም በአራተኛው የአመራር ስብሰባችን ባሳለፍነው ውሳኔ ሁለቱም ማለትም ጀብሃም ሻቢያም የኢትዮጵያ ጠላቶች ናቸው በሚል ደምድመናል። በግንባሮቹም ውስጥ ችግሮቹ ሲከሰቱ በጀብሃ ፋሉል ያሏቸው በሻቢያ መንካ ያሏቸውን በልዩ መንገድና ባለን አቅማችን ልንረዳቸው ሞክረናል። ከወያኔ ወግነው ከወጉም በኋላ ግን ለግንባሮቹ ማንነት ምንም ብዥታ አልነበረንም። በአሜሪካ የነበሩት አባሎችና ደጋፊዎችም በጋዜጣቸው የግንባሮቹን ጠባብ ብሔረተኝነት አውግዘው በማውጣታቸው ሻቢያ በድርጅታችን ላይ ጥርሱን ነከሰ። በሏቸው ብለን አዘን እንዳላጻፍ ብንነግራቸውም በእነሱ የማህበራት ነጻነት አይታሰብምና ድርጅቱ አጠቃን ብለው አመረሩብን። ኢሃፓ እየተጠናከረ ሲመጣም ትልቋ ኢትዮጵያ አባይ ትምክህተኞች ተጠናከሩ ብለው ሊወጉን ወሰኑ። በጎረቤት አገሮችና በአረቦች ዘንድም ዘመቱብን። በረሃቡ ሰበብና ሽፋን ምዕራባውያንና አረቦች ሲረዷቸውና ሲጠናከሩም በጸረ ኢሃፓው ስብስብ ተሰላፊ ሆነው ብዙ ጎድተውናል። ሻቢያም ዚያድ ባሬም ሰርጎ ገቦችን በተከታታይ ሊልኩብን መሞከራቸው ምስጢር አይደለም። የአሜሪካው ሲአይኤም በዚሁ መልክ ተፈታትኖናል። ዛሬም አለቀቀን። ከመጋረጃ በስተጀርባ የነበረውን ግብግብ ቀርቶ የይፋውንም የማያውቁት ግን ለትችት የሚቅበዘበዙት ጠላቶች ድርጅቱና ኢትዮጵያን ሊያጠፉ ሲጥሩ ድምጻቸውም አይሰማም ነበር። ያለፈው አልፎና የፈለጉት ተሟልቶላቸው ካበቃም በኋላ በምስራቅ አፍሪካ ዞረው ለኢሃፓ እንዳትረዱ ብለው በተለይ በኡጋንዳና ደቡብ ሱዳን አማጽያኖች ጋር እንቅፋት ሆነውብናል። በምስራቅ አፍሪካ የውያኔ ጥቅም አስጠባቂ የነበረው የእንግሊዝ ኤምባሲ ሲሆን አሜሪካም ወደ ናይሮቢ ቅጥረኛዋን አብዱል አባቦራን ልካ እናገኘው የነበረውን ሟቹን ጆ ጋራንግን ወዮልህ ከነሱ ከተባበርክ በሚል አስፈራርተውት እንደነበር ነግሮኛል። ወያኔ የደቡብ ሱዳን አማጽያንን ካባረረች በኋላ በፓስፖርት እደሳና በሌሎች መስክም የተባበርናቸው የጋራንግ ተከታዮች ነጻ ሲወጡና ለስልጣን ሲበቁ ከወያኔ ጋር እጅና ጓንት ሆኑ እንጂ እኛን ሊደግፉንም እንደማይፈልጉም ሆነ እንደማይደፍሩ ባለስልጣኖቹ ነግረውናል። ተመሳሳይ ክህደትን ከነ ጃኮብ ዙማ ከናሚቢያው ሳምኒዮማ የተገደለውን ሳሞራ ማቴልን ሆነ የሞተውን አጉስቲኖ ኔቶን ባንጎላ ከተኩት ወዘተ ያየነው ነውና እንዲያው ሌላ ታሪክ ብዬ ልለፈው። ጺም ቢኖረንም ሱዳን ከወያኔ ሲጋጭ ሁኔታውን ተጠቅመን ያገን መስረተን በሱዳን መሬት አልፈን ወደ ቋራ ልንዘልቅ እንደቻልነው ሁሉ ወያኔና ሻቢያ ሲጋጩ ሻቢያ እንገናኝ ባለው መሰረት በዚያው በዋሽንግተንም በልዩ ልዩ ቦታዎችም አግኝተናቸዋል። እንዴት ከሻቢያ ይነጋገራሉ ላለው ወያኔ የድርጅታችንን አቋምና ፖለቲካ ወያኔ አይወስንልንም ከመላታችን ባሻገር ጓዶች ኢትዮጵያን እስካልጎዳ ድረስ አመራር ከመንም ሊገናኝ ይችላል ባሉን መሰረት ከጠቀመ በሚል ተገናኝተናል። ያኔ ከሻቢያ ተገናኙ እገሊና ገሊም አስመራ ሄዱ ብለው ያወገዙንም ሁሉ አድሮ በዚያው መሄድ ብቻ ሳይሆን መነጠፋቸውን ህዝብ ታዝቧል። በአዲስ አበባ ያሳማ ስጋን በጥጃ ስጋ ሽፋን ለባለ ስልጣኖች ይሸጥ የነበረው የጣሊያን ተወላጅ ስም እየጠራ እነገሌ ደንበኞቼ ናቸው ግን እኔ አይነግሩም ዝም የርሶም ስም ማን ነው ብሎ ጠየቀ እንደተባለው እንዳይሆንብን ብለን እንጂ እነማን በሚስጥር ሻቢያ ጋር እንደሄዱ ማወቅ ብቻ ሳይሆን ይሄዱም ሲነሱ እስከ መምከርና ማስጠንቀቂያ መስጠትም ደርሰን ነበር። ወሬ ቢበዛ ባህያ ይጫንም ብለን እንለፈውና ለማንኛውም እኛ ባደረግናቸው ውይይቶች የሻቢያ አቋም ሁኔታዎችን አጥኖ ለኢትዮጵያም ለኤርትራም ህዝብ በሚጠቅም ጎዳና ለመጓዝ ሳይሆን ሊጠቀምብን መሆኑን መገንዘብ ስለቻል ይቅርብን ጎመን በጤና ብለን ግንኙነቱ ተቋርጧል። ሌሎችም ወደዚያ ሄደው የከረሙት ምንም ሳይፈይዱ ቀርተዋል። ልክ አዲስ አበባ በወያኔ ስር እንደነበሩት የሻቢያ ተቃዋሚዎች ሻቢያን ተገና አድርጎ ወያኔን መታገል የሚቻል አልነበረም አልሆነም። ኦነግማ ጋራጅ ገብቶ አንጃ በአንጃ መሆንን ነው ያተረፈው። ሻቢያ ወያኔን ሊያጠቃ ካለ መፈለጉ ባሻገር ማንነቱን ቅንጣትም ሊቀይር ባለመቻሉም ነው። በመጨረሻም የኦዴዱን አለቃ አሜሪካና አረቦች ለስልጣን ሲያበቁና ለሻቢያ ጥቅም እንዲቆም ሲያደርጉት ኦነግም ወደ አዲስ አበባ ሊዘልቅ በቅቷል። ስለቀጣዩ ዘርዝር የሚለኝ አይኖርም። ለነገሩ ገና መዘዙ አላለቀም ጀመረ እንጂ። ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ይሃፓ እንኳን በአገር ግን ጠላሊያምን ሊደግፍ ቀርቶ በአፍሪካ ደረጃ አንድነትን ፓን አፍሪካን መሆንን በቲዮሪም በተግባርም ሲገፋ የቆየ ድርጅት ነበር። በተማሪ ደረጃ ሳለን በዛሪዋ ዚምባብዌና የያኔ ሮዴዚያ ላይ ኢያን ስሚዝ የተባለው ነጭ ገዢ በራሱ ውሳኔ ነጻነት ሲያውጅ እንግሊዝ እጁ አለበት በሚል በእንግሊዝ ኤምባሲ ላይ ተሰልፈናል። ሰፋ ባለ ደረጃ ደግሞ ሮበርት ኬነዲ እና ሁበርት ሃምፍሪ ሲመጡም የተቃውሞ ሰልፎች አካሂደን ባንዲራቸውንና 1 ዶላራቸውን ለጠበላቸው ብለን ለኩሰናል። በያፓ ደረጃም ከታጋይ እንቅስቃሴዎች ጋር ሰርተናል። ለደቡብ አፍሪካ ቡድኖች የሀገራቸውን ፓስፖርቶች በሚገኙባቸው መንገዶች አግኝተን ገዝተን በተደጋጋሚ ሰጥተናቸዋል። በአልጀርስ ከተማ ከአሜሪካ ጥቁር አነሮች ከአፍሪካ የነጻነት ግንባሮች ወዘተ አብረን የሰራን ሲሆን ኋላም ለጸረ አራፍ ሞይ የኬንያው ሙዋ ኬንያ የሚስጥር ቡድን በገንዘብም ለመጓጓዣ ወረቀቶችም ቋራ ድረስ አምጥቶ በማሰልጠንም ማተሚያ ጌስቴትነር በዚያው በናይሮቢ በመስጠትም ወዘተ ትብብር አድርገናል። ሆዲፍቸውና ለደቡብ ሱዳንና ለነካጋሜም ብዙ ትብብር አድርገንላቸዋል። ይህን ሁሉ የምንለው አንድም የምስጥርነቱ ጊዜ ስላለፈ ሲሆን በመሰረቱ ግን ከኢትዮጵያ አልፈን ለአፍሪካ አንድነትም በተጨባጭ የቆምን ነበር ለማለትም ነው። የግንጠላ አንዲትም አጥንት በሰውነታችን አልነበረንም ለማለትም ነው። ዛሬም ሀቀኛ የአፓ ልጆች ከጠባብነትና ግንጠላ ጋር ሆድና ጀርባ ናቸው። ደጋግመን እንዳልነው በአገራችን ገና የድርጅት ትግል ባህል ባልዳበረበት ልንታገል የተነሳንና የሞከርንም በመሆኑ ከብረት ዝገት እንደሚሉት ስህተት መፈጸማችን አልቀረም። ከስህተት የሚርቅ በተግባር የማይፈተን የሶፋ ፋኖና የቅምጥ ታጋይ ብቻ ነው። ስማጥፊዎች እንደሚሉትም ለምን ተሳሳታችሁ ተባልን ብለን እንደ ግብዞቹ ሹሞች አረፋ ደፋቂ ሳንሆን በራሳችን በየስብሰባችን ራሳችንን ለመተቸትና በሂስና ግለይስም በተግባርም ለማረም ጥረናል። አንዳንዶች ራስን አዋርዶ ለአዋራጅ መስጠት ብለው ያሾፉበት ሂስና ግለይስ ዋናው መታረሚያ መሳሪያችን ነበር። ብዙዎች በአሁኑ ጊዜ ጥፋታችን የሚሉት እንዲያውም ከወደ ዴሞክራሲው ከሚገባው በላይ ለቀቅ በማድረግ ስነ ስርዓትን ጎዳን በሚል ነው። ያቆየን ህብረት የጠነከረ ዲሲፕሊን ነው። ብዙሃኑ የበላይናቸውን መርህና የህዝብ ወሳኝነት ደግሞ ለሆነ አምባገነን ወይም የጎበዝ አለቃ አሳልፈን አልሰጠንም። ለዚህ ነው ደርግ መንግስቱን፣ መለስ ወያኔን፣ ብርሃነ መስቀል አንጃን፣ አስመሳይ ሙሴውን ሁሉ የታገልነውና በመታገልም ላይ ያለነው። የድርጅቱን መርህ የሚወስኑት አባላት ናቸው። መጪውን ስምሪቱንም ይህን ስናደርግ የቆየነው ልዩ ጉባኤዎች፣ መለስተኛ ስብሰባዎች ወዘተ በማድረግ ነው። ረጅም እድሜ ያለኝ ባዩ ኦነግ ለምሳሌ መላ ባሏቱን አስወክሎ ጠቅላላ ጉባኤ አድርጎም አያውቅ። አመራሩ ተሰብስቦ ብቻውን ይወስናል። የስብሰባውን ውጤትም ብዙውን ጊዜ ውጪዎቹ ይወስኑለታል። የኦነግ ረጅም ታሪክ ይህ ነው። አሶሳ እጁን ይዞት የሄደው ሻቢያ ነው። ደምቢዶሎ ያስገባው ደግሞ ወያኔ ነው። ለነገሩ ቀደም የምናውቃቸው ኦነጎችና ከደርግ ፈርጥጠው የመጡት አንድ አይደሉም። ሻቢያ በሱዳን የመሰረታቸው እነ ሌንጮና መሰሎቹ ማንነታቸውን ስናውቅ አንዱ የነሱ ቢጤ ሰሞኑን በኢትዮጵያ የፖለቲካ እስረኛም የተያዘ ጋዜጠኛም የለም ብሎ ሲለፍፍ ምን ያህል ቅንጣትም ድርጅታዊ ሰብእናና ነጻነትን እንደማያውቁ አስመስክረዋል። ድርጅቱን፣ አባላቱን፣ ህዝብን የማያከብር ቡድን እንደ ይሁዳ ይሸጣል፣ እንደ ባሪያ ይለወጣል፣ ከቅሌት ወደ ቅሌት ሁሌም ይዘቅጣል። ራሱን በአዴን ያለው ቡድን ኢህዴን ሳለ ተሰብስቦ የወሰነውን በመለስ ወያኔ አመራር እርምት ይቀይር እንደነበር የቡድኑ ራሱ መሪ አባላት ያጋለጡት ነው። ስህተት ስንልም ያልሰራነውን ስህተት ሰራን ብለን ማንንም ለማስደሰት ተቀባይ ሆነን አናውቅም። ጨቋኞችን በመታገላችን እንኮራለን እንጂ ጸጸት የለንም። ሹሞቹንም ተራ ዘረኞች መሆናቸውን ከመጀመሪያው አጋልጠን ማሽመድመዳችን ያኮራናል፣ የምንቀጥልበትም ይሆናል። የሰማዕትን ደም ረግጠው ከጨቋኞችና ነፍሰ ገዳዮች ይቅርታን ሊጠይቁ የሞከሩት አንጃዎች በምንም መልክ አይወክሉንም። ኢትዮጵያን ለካዱና የዘቀጡ ጎጠኛ ዘግናኝ ጠባብ ብሔረተኛ ሆነው ለተዋረዱት ሁሉ እንዳልነውም ፎክሮ የሚሸሽ ታሪክ የሚያበላሽ ቃልኪዳንን ክዶ ከሚሆን ርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻለን ነበረ ባልነበረ ጭራሽ። ይቀጥላል። አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 3 ምዕራፍ 4 ሪቮው ትንሣኤ። እንደተለመደው ምሳ በላንና ቡናችንን ጠጣን። ልጠይቀው የፈለኩት ስለ እድገት በህብረት ትዝታው ነበር። እሱ ግን ከሌላ መንደርደሪያ ጀመረብኝ። ዘመቻው ከመጀመሩ በፊት መስከረም 2 ቀን 1967 ዓ.ም ጃንሆይ ከስልጣን ወረዱ። ሰፈሬ ኦሊምፒያ ለቤተ መንግስት ቅርብ ስለነበር ጃንሆይን በቦስ መኪና ከቤተ መንግስት ሲያስወጣቸው ባይኔ አይቻለሁ። በርካታ ሰው ተሰብስቦ ነበር። የተወሰኑትም ሌባ ሌባ ይሏቸው ነበር። ቀሪው ሰው ደንግጦ በዝምታ ሁኔታውን ይከታተላል። ለምን እንደሆነ ባላውቅም እኔም በጣም ደንግጬ ነበር። ለምን ደነገጥክ? እንጃ፣ ጃንሆይን በዚያ ሁኔታ ማሰብ የሚቻል አልነበረም። በዚያን ዕለት እንደ አንዳንዶቹ እሳቸውን ሌባ ለማለት የሚያስችል ድፍረትም ሆነ ሰብዕና አልነበረኝም። ለመመለክ የቀረቡ እጅግ በጣም የተከበሩና የሚፈሩ ንጉሥ ነበሩ። ጃንሆይን ከስልጣን ሲወርዱ አልጨፈርክማ? አያንተ ነገር፣ ያኔ እኮ ሰው ብቻ አይደለም አየሩ ሁሉ ፖለቲካ ፖለቲካ ነው የሚሸተው፣ የምትተነፍሰውም ፖለቲካ ነው። ለነገሩ ጃንሆይን እንደ ተራ ሰው ሽማግሌ፣ ፊውዳል ምናምን የምትላቸው አይደሉም። ኢትዮጵያን በዘመኑ በነበረው እድገት እንድትጓዝ ያደረጉ፣ ትምህርት ያስፋፉ፣ አገራችንን በዓለም ስምና ክብር እንዲኖራት ያደረጉ ናቸው። ያም ሆኖ በጊዜ ብዛት ህብረተሰቡ ቀድሟቸው ሄደ። ገና አልጋወራሽ እያሉ አውሮፓን የጎበኙ ንጉሥ ቢያንስ የመሬት ሥርዓቱን መቀየር አቃታቸው። የእንግሊዞች ዘውድ እንዴት አድርጎ የእንግሊዝን አብዮት ሸውዶ እስካሁን ድረስ እንደኖረ ማየት አልፈለጉም። ጃንሆይ ዙፋናቸውን የሚተካ ልጅ የልጅ ልጅ እንኳ ሳያዘጋጁ ነው የተቀመጡት። አንዱንም ልጃቸውን እስር እስራቸው እያደረጉ ስላስተዳደር አላስተማሩም። ወደ አደባባይ እያወጡ አላስተዋወቁም። ከህዝቡ ጋር እንዲዋሃድና ለህዝቡ ፍቅር እንዲያሳይ አላደረጉም። አንዳንዴ ሳስበው ንግስና በሳቸው እንዲያበቃ ይፈልጉ ይመስላል። ግን ደግሞ የንጉስ ስርዓት እንዲቀየር የሰሩት ስራም የለም። ትንሽ ግር የሚል ነገር ነው። በአውሮፓ ከ200 ዓመት በፊት የቀረ የመሬት ስርቤት ኢትዮጵያ ውስጥ እስከ 1966 ድረስ እንዲቀጥል መፈለግ ለምን እንደሆነ አይገባኝም። የባለስልጣኖቻቸውን ምክር ለምን እንዳሰሙም ግር የሚል ነገር ነው። ታዲያ ወጣቱ ያንን ስርዓት ለመቀየር መነሳቱ ምንም አይገርምም። የሚገርመው ተማሪው አርፎ ቢቀመጥ ነበር። የመንግስቱ ንዋይ መፈንቅለ መንግስት ሙከራ ጥሩ ማስጠንቀቂያ ነበር። አለመታደል ሆኖ ጃንሆይን አልታያቸውም። አብዮቱ እኮ መፈንዳት አልፈለገም። አምጦ ቢያቅተው ነው ራሱ የፈነዳው። ቢያንስ የመሬት ስሪቱ ቢስተካከል ኖሮ ያ ሁሉ ደም ያፋሰሰ አብዮት አይፈጠርም ነበር የሚል ግምት አለኝ። አብዮቱን ማንም ሊያስቆመው አይችልም ነበር። በየሄድክበት የህዝብ ስብሰባ ነው፣ ትምህርት ቤት ስብሰባ ነው፣ መስሪያ ቤት ስብሰባ ነው፣ መንገዱ ሁሉ ሰላማዊ ሰልፍ ነው፣ ሳር ቅጠሉ የመብት ጥያቄ ማንሳት ነው፣ ሕፃን አዋቂው ፖለቲከኛ ነው፣ ወረቀት እንደ ጉድ ይበተናል። አብዮት ማለት እንደዚያ ነው ማለት ነው። ሁኔታዎች ከሰዎች ቁጥጥር ውጭ ሲሆኑ የሰው ቀልብ ሁሉ ወደዚያው ይሆናል። በተለይ ወጣት ለነበሩ የዚያን ጊዜ ልጆች እንዲያው ናቸው። የአብዮቱ ሙቀት አግሏቸዋል። በእነዚያ ወራት መሽቶ መንጋቱ በጉጉት ነበር የሚጠበቀው። ትንሽ ትልቁ ስራም ባይኖረው አደባባይ ይወጣል። ቢያንስ አንድ ሰላማዊ ሰልፍ አይጠፋም። እዚህም እዚያም የፖለቲካ ክርክር ነው፣ ውይይት ነው። የመድረክ ክርክር ካላጋጠመ በየቀኑ 2-3-4 የሚበተኑ ወረቀቶችን ይዘህ እቤት ትመጣለህ። በአዲስ አበባ ዩኒቨርሲቲ ይደረግ የነበረው ስብሰባና ውይይት ወጣቱ ምን ያህል ስለ ሀገሩ ያስብ እንደነበርና ያገባኛል ይል እንደነበር የሚያሳይህ ነው። እንግዲህ እድሜና አብዮቱ ተገጣጠሙና እኔም የግርግሩ አካል ሆኜ ያረፍኩት። ሰልፍ ላይ ተካፍለህ አታውቅም? በአንድ ሰልፍ ላይ ተካፍዬ ሊሆን ይችላል። ሆኖም በማይመለከተኝ የዩኒቨርሲቲ ተማሪዎች ስብሰባዎች ላይ 2-3 ተገኝቻለሁ። በ4 ኪሎና በ6 ኪሎ። በሕይወቴ ደስ የሚለኝ ነገር ቢኖር የዩኒቨርሲቲ ተማሪ መሆን ነበር። የሰው መጨረሻው ዩኒቨርሲቲ የገባ ነው ብዬ አምን ነበር። የልጅ ነገር፣ የጅል ነገር። እሺ፣ አሁን ወደ ዘመቻው መባቻ እንግባ። እንደምታውቀው የእድገት በህብረት የእውቀትና የሥራ ዘመቻ ከ60,000 በላይ የሁለተኛ ደረጃ ትምህርት ቤትና የዩኒቨርሲቲ ተማሪዎችን እንዲሁም መምህራንን ወደ ገጠር የላከ ታላቅ ክስተት ነበር። የመጀመሪያው ሐሳብ ወታደሮችን ብቻ ለማዝመት ነበር። ኋላ ላይ ሐሳቡ ለምን እንደተቀየረ አላውቅም። የተማሪዎች ይዝመቱ ሐሳብን ያመነጨው አሁን የሚታወቅ አይመስለኝም። በሺህ የሚቆጠሩ ወታደሮችም በአዝማችነት በትንቅና ትጥቅ አቅራቢነት ከፍተኛ አስተዋጽኦ አድርገዋል። ለዘመቻ የተመረጡ ተማሪዎች ከአስረኛ ክፍል ጀምሮ ስለነበር እኔም በአስረኛ ክፍል ተማሪነቴ ልካተት ችያለሁ። ግን እኮ ዘመቻውን የሚቃወሙ ወገኖች ነበሩ። ልክ ነህ። ግን የተቃዋሚዎቹ ድምፅ እዚህ ግባ የሚባል አልነበረም። ተቃውሞ ያሰሙ የነበሩት ቀድመው የበሰሉ የፖለቲካ ልሂቃን፣ በአብዛኛው የዩኒቨርሲቲ ተማሪዎችና መምህራን እና በግልጽ የማይታወቁ የእቡዕ ቡድኖች ነበሩ። ደርግ ዘላለም ለመግዛት እንዳሰበ የነቁበት እነዚያ ወገኖች ናቸው። አብዛኛው ተማሪም ሆነ ህዝብ ልብ አላለውም። በዚያ ወቅት የያኔው ሻለቃ መንግስቱ ኃይለማርያም ከ ከሌሎች የትርክ አባላት የበለጠ ተራማጅ ናቸው የሚሉሪ በከፍተኛ ደረጃ ይናፈስ ነበር። በጀልሜዳ ተገኝተው እኛን ለመሸኘት ሲመጡ መንጌ ቪቫ እየተባለ ነበር። የት ክፍለ ሀገር ነው የተመደብከው? የሽመልስ ሀብቴ ተማሪዎችና መምህራን የተመደብነው በባሌ ክፍለ ሀገር በተለያዩ ወረዳዎች ነበር። እኔ ጎሮ የሚባለው ወረዳ ደረሰኝ። እዛም የባሌ ክፍለ ሀገር የሁለተኛ ደረጃ ተማሪዎች ተቀላቀሉን። ከተማዋ ውስጥ ስንገባ በህዝብና በባለስልጣናት ከፍተኛ አቀባበል ተደረገልን። አንድ ግቢ ተዘጋጅቶልን ነበር። ተጨማሪም የቀርከሃ ቤቶች ተሰርተውልናል። የጎሮ ከተማ በስም ከተማ ብትባልም ወቅቱ የነበሩት ቆርቆሮ ቤቶች ከአስር አይበልጡም ነበር። ያስተዳደሩ ጽህፈት ቤት፣ አንድ ጤና ጣቢያ፣ አንድ የአንደኛ ደረጃ ትምህርት ቤትና ፖሊስ ጣቢያ ብቻ የነበሩ ይመስለኛል። ለወራት ቦዝነን ነበር ስራ የጀመርነው። ዋነኛው ስራችን የመሬት አዋጁን በተግባር መተርጎም ነበር። የገበሬ ማህበራት ማቋቋምና የመሬት ድልድል ማድረግ ቁልፍ ተልእኳችን ነበር። ብዙ ኪሎ ሜትር በእግራችን እየተጓዝን አዋጁን በስራ ላይ ያውለናል። እኛ መሰረተ ትምህርት በስፋት እናስተምር ነበር። ፋታም አልነበረንም። የእናንተ በጣም ይለያል ማለት ነው? እኛም ጋር ሙከራ ተደርጓል። ሆኖም የተጠናከረ ስላልነበር የጥቂት ልጆች ስራ ነበር። እነሱም በአግባቡ የሰሩት አይመስለኝም። ለማንኛውም የገበሬ ማህበራት ከተቋቋሙ በኋላ ትርፍ ጊዜ እያገኘን ሄድ ከምንሰራበት የማንሰራበት ቀኖች እየበዙ መጡ። ገበሬዎች ዘመናዊ አስተሳሰብ እንዲኖራቸው ማድረግ የሚቻልበት መለስተኛ እቅድ ቢነደፍ ኖሮ ትልቅ አስተዋጽኦ ማድረግ እንችል ነበር። መጽሐፍ የምናገኝበት ምንም መንገድ አልነበረም። ሁሉም በጀት የሚያስፈልጋቸው ነገሮች አልነበሩም። የጎደለን መነሳሳት ብቻ ነበር። ለዚህ ስራ ፈትነት በዋነኛነት ተጠያቂዎቹ እኛ ተማሪዎች ብንሆንም የአዝማቾቹ ደካማነትም ነበር። ከአዝማቾች ጋር ትግባቡ ነበር? እኛ ጋር ትልቅ ችግር ነበር። ብዙ ችግሮች ነበሩ። አንድ የመቶ አለቃና አንድ ሲቪል መምህር ነበሩ። በጸባይ ደረጃ ሁለቱም ጥሩ ሰዎች ናቸው። ንቁዎች ግን አልነበሩም። የቀን ተቀን ኃላፊነታቸውን ከመወጣት ውጭ ምንም መስራት አይፈልጉም። መመሪያ መመሪያ ነው የሚል እምነት ነበራቸው። ስለዚህ በመመሪያቸው መሰረት መስራት ያለባችሁ ይህን ነው፣ ከዚህ ውልፊት የለም ይሉን ነበር። ይሄ በመመሪያው መሰረት የሚል ነገር የራሱ የሆነ ጠንካራ ጎኖች ቢኖሩትም የሰው ልጅ የህሊና ሚዛን ካልታከለበት አደንዛዥ ነው። በመመሪያው መሰረት ገበሬ ማህበራት ከተቋቋሙ በኋላ በመመሪያው መሰረት ቆጫል። ስራ ስናጣ ማና የሚባለው ልብስ የምናጥብበት ወንዝ ዳር ሄደን እንውላለን፣ ወይም ፍራንክ አለን ጠላ ቤት እንሄዳለን። ብዙ ፎቶ ነበረኝ፣ የትን ተጠፉ አላውቅም። እነዚህ ናቸው የቀሩት ብሎ ወደ አራት የሚሆኑ ጥቁርና ነጭ ፎቶግራፎች ከፎቶ መያዣ ውስጥ አውጥቶ ሰጠኝ። ካንዱ በስተቀር ሁሉም ፎቶግራፍ ጀርባ ላይ የሱን ጨምሮ ስሞች ተጽፈዋል። ጆርጅ በኃይሉ፣ ግርማ ለማየው፣ በዛብህ ወርቁ፣ ብርቱካን ተገኝ፣ አጥናፍ ሰገድ፣ ኤልሳቤት ገብረ ማርያም፣ ሰለሞን ታፈሰ ወይም ብርሃኑ ደሳለኝ፣ አቶ ሽመልስ ደረሰ፣ በጎሮ ከተማ መምህር የነበረ የሚል ስሞች ተጽፎበታል። ያንን ስራ የፈታ ጭንቅላት ይዘን በነበረበት ወቅት ነበር ድንገት ሶስት የዩኒቨርሲቲ ተማሪዎች በቅጣት ከሌላ ክፍለ ሀገር ተቀይረው እኛ ጋር ተመድበው የመጡት። ሶስቱም እኔ ነኝ ያሉ ሪቮ አብዮተኞች ነበሩ። በጥቂት ቀናት ውስጥ ንቁ የነበርነውን ዘማቾች እየመረጡ ቀረቡን። ስራ የፈታ ጭንቅላታችንን በአዲስ መረጃ ሞሉት። የተለያዩ ክፍለ ሀገር ውስጥ ያሉ ዘማቾች ምን እየሰሩ እንደሆነ ነገሩን። ያን ስንሰማ ያልተቀበርን ሙታን መሆናችንን ተረዳን። ቀስ በቀስ ከተናንሽ የቡድን ውይይት ሁሉንም ዘማች ተማሪ ያካተተ ስብሰባ ማካሄድ ጀመርን። ይህ ነፃ ስብሰባችን በአዝማቾቻችን አልተወደደም። በዚህ የተነሳ ቅሬታዎች እየጎሉ መጡ። ደርግን ተቃወሙ ነበር እንዴ? ከመነሻው መንግስትን የሚቃወም አጀንዳ አልነበረንም። አዝማቾቻችን ግን እዚህ የመጣችሁት በፈለጋችሁት ጉዳይ ነጋጠባ ለመሰብሰብ አይደለም፣ እኛ ሳናውቀው መሰብሰብ አትችሉም ነበር የሚሉን። ቅራኔውን ለማርገብ በስራ ሰዓት ሳይሆን ማታ ማታ መሰብሰብ ጀመር። ተቀባይነት ስናጣ የሚኒስትር ኮሚቴ ማቋቋም፣ በጎረቤት ወረዳ ከዘመቱት ዘማቾች ጋር ግንኙነት መሰረት፣ የእኛ ጥያቄ የነሱ የእነሱ ጥያቄ ደግሞ የእኛ ጥያቄ እንዲሆን ለማድረግ ሞከር። በተለይ ሮቢትና ጊኒር ከተማ ከሚገኙት ዘማቾች ጋር ያደረግነው ግንኙነት የተሳካ ነበር። አንድ ጊዜ ሮቢት ቶክዬን ሄዴ ትዝ ይለኛል። ከኃላፊዎቻችን ጋር የነበረንን ቅራኔ ያልወደዱልን ከመሐከላችን ልጆች ነበሩ። እነዚህን ዘማቾች በሁለት መክፈል ይቻላል። ግማሾቹ ስብሰባ ላይ መገኘት የማይፈልጉ ሰላማዊ ኑሮን የሚመርጡ ሲሆኑ፣ ቀሪዎቹ ደግሞ ከአስር የማይበልጡ ይመስለኛል ከአዝማቾች ጋር ሙሉ በሙሉ የወገኑ ነበሩ። የመጀመሪያው ቡድን ውስጥ የአዲስ አበባና የባሌ ልጆች ወንዶችም ሴቶችም ሲገኙበት፣ አስተዳደሩን የወገኑት ግን በአጋጣሚ ሆኖ ሁሉም የባሌ ልጆች ብቻ ነበሩ። ምናልባት የአንድ ትምህርት ቤት ልጆች ሳይሆኑ አይቀሩም። አሁን ረስቼዋለሁ። እንዳሁኑ ከብሔር ወይም ቋንቋ ጋር የተያያዘ ግን በፍጹም አልነበረም። እነዚህን ልጆች ሳቦተርስ ነበር የምንላቸው። ሳቦተር ትርጉሙ ጠፍቶኛል። ከፈለግ የእንግሊዝኛ መዝገበ ቃላት ያውልህ ተመልከት። ተረባውን ትተህ ቀደዳህን ቀጥል። ከሳቦተሮች ጋር የከረረ ቅራኔ የገባ ነው ስብሰባ የምናካሄድበትን የጋራ የሆነውን የመኝታ ቤታችንን ሲከለክሉን ነው። በስራ ቀን ስለተከለከል ማታ ማታ ነበር የምንሰበሰበው። በጊዜ መተኛት ስለምንፈልግ በመኝታ ሰዓት እኛን እንቅልፍ ከለከላችሁ መሰብሰብ አትችሉም አሉን። ታዲያ ልክ አይደሉም እንዴ? እናንተ ከነ ስብሰባችሁ ገደል መግባት ትችላላችሁ። በጣም እንጂ ልጆቹ ልክ ነበሩ። ውሻ በቀደደው ሌባ ይገባል እንዲሉ አስተዳደሩ ይህን ቅራኔ ተጠቅሞ ዘማቹን ለመከፋፈል ተጠቀመበት። ህገወጥ ስብሰባችንን የሚያሰናክልበት ቀዳዳ አገኘ። ስብሰባችንም ቆመ። ሆድ ለሆድ እንደተቋሰልን አንድ ቀን ሁለት ልጆች በተራ ግጭት ተደባደቡ። አንዱ የአዲስ አበባ ልጅ ሲሆን ሌላው ደግሞ ከባሌ የዘመተ ልጅ ነበር። አጋጣሚ ሆኖ የአዲስ አበባው ልጅ ከብዙሃኑ ስብሰባ ወዳጅ ቡድን ውስጥ ሲሆን፣ የባሌው ልጅ ደግሞ በአጋጣሚ አስተዳደሩን ከሚደግፉት መሃል ነበር። ልጆቹ ሲደባደቡ አንድ ሌላ የባሌ ልጅ መሃል ገብቶ ይገላግላል። በግልግሉ መሃል የባሌው ልጅ የአዲስ አበባውን ልጅ በግላጭ አገኘዋል። ደህና አርጎ በቡጢ ያቀምሰዋል። ይህን ጊዜ የአዲስ አበባው ልጅ ገላጋዩን አንተ ነህ ያስመታኸኝና በቴስታ ገላጋዩን በተራው ስለ ገላገልኩ ነው እንዴልና በዱላ ያሳድደዋል። መቼ በዚያ በቃል ለሁለት ሆነው የአዲስ አበባውን ልጅ ያደባዩታል። ተራ የነበረው ግጭት የአዲስ አበባ ልጆችና የባሌ ልጆች ቅራኔ መሰለ። ግጭቱን ለማብረድ ቅድም የነገርኩ ሶስቱ የዩኒቨርሲቲ ተማሪዎች ከፍተኛ ሙከራ አደረጉ። ዘማቹን ለመከፋፈል የተደረገ ሴራ ነው፣ ይህን ሴራ እናክሽፈው በማለት በግልም በቡድንም ልጆች እያነጋገሩ ያቅማቸውን ሁሉ አደረጉ። የሚገርሙ ልጆች ናቸው ባክህ። በጣም እንጂ እንዴት የበሰሉ ልጆች መሰሉ። ይበንዲ እንዳለ አንተ ሌላ ስተት በድጋሚ ተፈጸመ። በቅጽል ስሙ ከባድ የምንለው ባካል የገዘፈ የአዲስ አበባ ልጅ ነበር። እሱም ለሁለቱ ነው የአዲስ አበባውን ልጅ የተደበደቡት ልጆች እንዴት ሁለት ሆናችሁ አንድ ሰው ተደበደባላችሁ እያለ መግለጽ ይጀምራል። እነሱም ጥፋተኛ ዓለም ሆናቸውን በመግለጽ ወቀሳውን ያጣጥሉበታል። አንዳንድ ሲሉ የማይሆን እንከሰራንት ያውስጥ ገቡ። ከባድ ጉልቤ ነው። ጉልቤ ደግሞ ብዙ ጭቅጭቅ አይወድም። ሁለቱንም ደበደባቸው። እነዚያ የፈረደባቸው ሶስት የዩኒቨርሲቲ ተማሪዎች እግር ላይ የመውደቅ ያህል ጥረት አድርገው ግጭቱን አበረዱ። አካላዊ ግጭቱም ቅራኔም በረገበበት ወቅት የወረዳው አስተዳደርና አዝማቾቻችን እኛን የስብሰባ ፍቅር የተጠናወተንን ከዚያ ወረዳ መንቀል ፈለጉ። ለበላይም ሁኔታውን በጣም አጋነው አመለከቱ። አንድ ከሰዓት በኋላ ሻለቃ ሌንጮ በኋላ የሆኑ ቤቶች አላፊ በርካታ ወታደሮች ይዘው በመምጣት ጣቢያችንን አስወረሩት። ከ30 በላይ የምንሆን ልጆች ተለይተን ፖሊስ ጣቢያ ወስደው አሰሩን። የታሰርነው የመሰብሰብ መብት አለን፣ ፖለቲካን ጨምሮ በፈለገው ርዕስ ዙሪያ መወያየት እንችላለን እንል የነበርነው ዘማቾች ብቻ ነበር። ማታ ምርመራ ተጀመረ። በተቻላቸው መጠን የባሌና የአዲስ አበባ ልጆች ግጭት መንስኤ እኛን ለማድረግ በመስቀለኛ ጥያቄ አዋከቡን። ሆኖም አለ የተባለው ክፍፍል ውሸት ሆኖ ተገኘ። ሻለቃው ጉዳዩን ሲያጣሩ የግጭቱ መነሻም ሆነ ሂደት በፍጹም የተባለው አካባቢ ተኮር ክፍፍል እንዳልሆነ አረጋገጡ። ከዚህ ክስ ነጻ ስንሆን ሌላ ዙር ክስ ቀረበብን። ያለ ፈቃድ መሰብሰብ፣ ያዝማቹን ትዕዛዝ አለመቀበልና መቃወም የሚል ውንጀላ ነበር። ይህን ክስ መከላከል አልቻልንም። ክሱ እውነት ስለሆነ ብንዋሽም እውነቱ ሊደበቅ አልቻለም። ለምሳሌ እኔን ሻለቃው አፋጠው የያዙኝ ከአንዴም ሁለት ሶስቴ በሊቀመንበርነት ስብሰባ መምራቴን ነበር። መጀመሪያ ልክድ ፈልጌ ነበር። የመራሁትን ስብሰባ ቀንና ሰዓቱን ከነአጀንዳው ሲነግሩኝ ደነገጥኩ። ምንም ማድረግ ስላልቻልኩ አመንኩ። ሙሉ መረጃውን የሰጡት ከአስማቹ ጋር የወገኑት ሳቦታሮች ነበሩ። በሁለተኛው ቀን ውሳኔ ተሰጠ። በእኛ አንጻር ኢፍትሃዊ ነው። ከመንግስት አንጻር ስታየው መቀጣታችሁ ልክ ይመስለኛል። አይደለም እንዴ? ለማንኛውም ምን ቀጧችሁ? ሻለቃ ሌንጮን መሰልከኝ። አነጋገርህ ሁሉ እንደሳቸው ነው። ለምን እንቀጣለን? መሰብሰብ መብታችን ነው። የኃይልና የአመፅ ሥራ አላካሄድም። ንብረት አላወደም። እንዴት መቀጣት ነበረባችሁ ትላለህ? ለማንኛውም አንደኛ ሶስቱ የዩኒቨርሲቲ ተማሪዎች በአድማ መሪነት ተወንጅለው አዲስ አበባ ተላኩ። እግዚአብሔር ያሳይህ፣ ግጭቱን ለማብረድ ሙከራ ሲያደርጉ የነበሩትን ልጆች ነው ለከፍተኛ ቅጣት ያጫቸው። ከ30 በላይ የሆነውን ፖለቲከኞች ደግሞ ከባሌ ውጭ ወደ ሌላ ክፍለ ሀገር እንድንዛወር ተወሰነ። ሶስተኛ የመንግስትን መመሪያ ያልጣሱት ሁለት ቡድኖች ናቸው። ማለትም የመንግስት መመሪያ የሚያከብሩ ፖለቲካ የሚደብራቸው የአዲስ አበባም የባሌም ልጆች በአንድ በኩል፣ አስተዳደሩን የወገኑት በሌላ በኩል እዚያው እንዲቀሩ ተወሰነ። እነዚህ ያልካቸው ሶስት የዩኒቨርሲቲ ተማሪዎች ኢህአፓዎች ነበሩ። ኋላ ላይ አንዱ መሆኑን አውቄያለሁ። ሌሎቹም ሊሆኑ እንደሚችሉ መጠርጠር ትችላለህ። እናልህ እቃችንን ከሸፈን በወታደር ታጅበን በአውቶቡስ ተጓዝ። ገና ከተማዋን ሳንለቅ ሻለቃ ሌንጮንና አዝማቻችንን መቶ አለቃን በመፈክር እያወገዝ ለወራት የሰራንባትንና የኖርንባትን የጎሮ ከተማ ለቀን ወጣን። የት ወረዳ ወይም ከተማ እንደተመደብን ስለማናውቅ በጉዟችን ላይ በተለይ ዘመቻ ጣቢያ ስናገኝ አካባቢውን የሚረብሽ መፈክር እናሰማለን። ከየት እንደመጣን የተባረርንበትን እውነተኛ ምክንያት ወደ አላወቅነው ክፍለ ሀገር ወይም ወረዳ እየወሰዱን እንደሆነ የሚገልጽ ወረቀት በመስኮት እንወረውርላቸዋለን። እነሱም አይዟችሁ በርቱ ይሉናል። አውቶቡሱ አንድም ከተማ ላይ ሳይቆም እኛም መልእክታችንን ማስተላለፍ ሳናቆም ሲዳሞ ክፍለ ሀገር አቦስቶ ከተማ ገባን። ቀድመው ባዘጋጁልን የአቦስቶ ከተማ አንደኛ ደረጃ ትምህርት ቤት ውስጥ ማስገቡን። አቦስቶን አውቃታለሁ። እንዴት ነበር? በበኩሌ አቦስቶን በጣም ነበር የወደድኳት። ጎሮ በጣም ገላጣና ሞቃታማ ከተማ ነበረች። አቦስቶ ደግሞ በእጽዋት፣ በአትክልት፣ በቡናና በእንስሳት የተሞላች ናት። ጎሮን አልፈው የሚገኙ ከተሞች ከሁለት የማይበልጡ ስለሆኑ መኪናዎች እንኳ ብዙ አናይም ነበር። አቦስቶን አልፎ ግን ከይርጋለም ሌላ ዲላ፣ ክብረ መንግስትና ኒግሌ ቦረና ስለሚገኙ ቀንና ሌሊት መኪኖች አቦስቶን አልፈው ይጓዛሉ። ከአቦስቶ ብዙም ሳይርቅ የሚገኘው ፍልውሃ ለእኛ የደስታ ምንጭ ነበር። አማጺ ዘማቾች ስለነበርን አቦስቶ ከተማ ውስጥ አንድ ላይ እንድንቀመጥ አልተፈለገም። ወደ ንዑስ ዘመቻ ጣቢያዎች በታተኑን። የፖለቲካ እንቅስቃሴያችንም አብሮ ከሰመ። እኔ የደረሰኝ ውጪው በምትባል የገጠር መንደር ውስጥ ነበር። ለእኔ የምድር ገነት ነበረች። ስርቻው ሁሉ በቡናና በእንሰት ተክል የተሞላ ነው። ገላጣ ቦታ የለም ማለት ይቻላል። አቤት ደስ ሲል! ነዋሪው ልክ እንደ ጎሮ ነዋሪዎች ደግነት የማያልቅበት ነው። የህዝቡ ተመሳሳይነት የሚገርም ነው። የጎሮ ህዝብ ሌማቱን ገልብጦ ይጋብዘናል፣ ጠላውን ያጠጣናል። የውጪው ህዝብ ደግሞ ቆጮውን ይጋብዘናል፣ አሬራውንም ያጠጣናል። ውጪው የተመደብነው 78 ብንሆን ነው። የሸዋ የምትባል አንድ ሴት ተማች ብቻ ነበረች። ስለ ውጪው ብዙ ባወራ ደስ ባለኝ፣ ነገር ስለሚበዛ ብትወኝ ጥሩ ነው። በዋነኝነት ምን ሰራችሁ? አላመጻችሁም? ስለበታተኑን ምንም አይነት አመጻ አላደረግንም። የከፋፍለህ ግዛን ጽንሰ ሐሳብ ለመጀመሪያ ጊዜ በተግባር ያየሁት ያኔ ነው። በተልእኳችን መሰረት የገበሬ ማህበር ከማቋቋም በተጨማሪ መሰረተ ትምህርት ለማስተማር ሞክረናል። ጎሮ ከሰራነው የዘመቻ ተልእኳችን በበለጠ ሰርተናል ብዬ አምናለሁ። ትርፍ ቤቶችን ለመንግስት ያደረገው አዋጅ በማስመልከት በአቦስቶ ከተማ አዋጁን በተግባር አውለናል። እንደ ገጠሩ ስራችን ግን የሚቀል አልነበረም። ውጥረት የነገሰበት ነበር። 3 ብር የሚከራይ ቤት ያለው ሰው ፈርመህ አስረክብ ሲባል አይቻለሁ። ቅስም የሚሰብር ትዕይንት ነበር። አንጀታቸውን አስረው የሰሩትን 3 ክፍል ቤት አላስረክብም ብለው ያንገራገሩ አንድ አዛውንትን ገጥመውናል። በኋላ ወታደር መጥቶ በግድ አስረከቡ። አቤት ሲያሳዝኑ! መሸፈት እንዳማራቸው ሳይሸፍቱ ቀሩ። ድሆችን መለየት ያልቻለ አዋጅ ያማከሩ ምሁራን ምን ያስቡ እንደነበር መገመት ያስቸግራል። በአጠቃላይ ግን አቦስቶ ከተማም ሆነ ገጠሯ ውጪ ለእኔ የምድር ገነት ነበሩ። ያለ ኮርቻ በሊጣ ፈረስ መጋለብ የተማርኩት እዛው ነው፣ መቀመጫዬ እስኪላጥ ድረስ። ከዚያ ዘመቻውን ጨረሳችሁ? አቦስቶ ብዙ አልቆየውም። በየአቅጣጫው የሚናፈሰው ወሬ ክፉ ክፉ ብቻ ነበር። የዘማቾች ሞት፣ እስራትና ወደ የቤታቸው መመለስ የቀን ተቀን ዜና መሆን ሲጀምር ለአንዴና ለመጨረሻ ጊዜ ዘመቻ ትቼ ወደ አዱ ገነት ተመለስኩ። በጣም ቅርብ ከነበሩት ጓደኞቼ ጋር ተለያየሁ። ከጥቂት ወራት በኋላ ዘመቻውን ጥለው የሄዱ ምህረት ተደርጎላችኋል ተመለሱ የሚል አዋጅ ሲወጣም አልተመለስኩም። ለኔ በጣም የዘገየ አዋጅ ነበር። ቀደም ብዬ በኢሃፓ እቅፍ ውስጥ ገብቻለሁ። እሺ እንግዲህ ወደ ትልቁ ጉዳይ እንግባ። እንዴት ማርክሲስት እንደሆንክ ንገረኝ። አርቲቡርቲ የሆነውን ወሬ ግን አልፈልግም። ይሄ የተሰማችሁን አትናገሩ የሚል ትዕዛዝ ነው ፖለቲከኛ ያደረገኝ። አንተ የምትፈልገውን ብቻ እንድናገር ነው እንዴ የምትፈልገው? ድርሳነ ማርክስ ዘሌኒን። ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበርኩ። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደንበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢህአፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይሰማል፣ መናገር ባይፈልግም ስለ ፖለቲካ ያወራል። እኔ ደግሞ ዘመቻ ላይ እያለሁ ብሶብኛል። ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተኑ ወረቀቶችን አንብቤያለሁ። ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍነፍ ጀመርኩ። ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር። ሌላው የተመሳሳይ ጽሑፎች ምንጬ ይህተ የሚባል የሰፈሬ ልጅ ነው። ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር። በኋላም ጎምቱ ያባ ነበር። ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት። እንዴት ተገናኛችሁ? ሰብሳቢው ማን ነበር? እንዴት እንደተሰባሰብን ትዝ አይለኝም። ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል የጋበዘኝ። ፈለቀ ለ15 ቀናት አብሮን ቆይቶ ተለየን። ከዚያ ጊዜ በኋላ አግኝቼው አላውቅም። እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው። ጥናቱን የምናካሄደው በሀጎስ ቤት ነበር። የአሁኑ ኃይለ ገብረስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው። ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል። ምን ላይ ነበር የምትወያዩት? ማርክሲዝም ሌኒኒዝምን ማጥናት ነው። ዋነኛ ርዕሶቹ የህብረተሰብ እድገት፣ ከጥንታዊ የጋርዮች ስርዓት እስከ ሶሻሊዝም ኮሙኒዝም፣ ዲያሌክቲክስ፣ ማቴሪያሊዝም፣ አይዲያሊዝም፣ የቻይና አብዮት፣ የፈረንሳይ አብዮት፣ ኢምፔሪያሊዝምና ቅኝ ግዛት፣ የጸረ ቅኝ ግዛት ትግል፣ አዲሱ ዴሞክራሲያዊ አብዮት፣ የኮሙኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል። በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ አጠናን። አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር። ያለ ማጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው። ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር። ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር። ዘመቻ ላይ እያለሁ የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም። እኔና አጎስ ያስተረኛ ክፍል ተማሪዎች ነን። ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን። በርግጥ በዲያሌክቲክስ ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር። በእነዚህ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ። የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው። ጥናቱን ስንጀምር ይህን ያህል ጊዜ እናጠናለን ብለን አልወሰንም። ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ። ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን። በቃ ትለኛለህ እንዴ? ያባ እንዴት እንደሆንኩ ንገረኝ አላልክም? አዎ ብያለሁ። ታዲያ ምን በቃ ትለኛለህ? ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት? ወይ እግዚአብሔር፣ በል እሺ ቀጥል። ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል? ያን ቀን ወደ ቤቴ በእግሬ በመጓዝ ላይ እያለሁ አጎስ ከኋላዬ ደርሶ ፈልጌ ነበር አለኝ ፈገግ እያለ። አንድ የፊት ጥርሱ ወላቃ ስለነበር እንደተለመደው አፉን በእጁ ሸፍኗል። ምስጢር ሊያጫውተኝ እንዳሰበ ገባኝ። ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው። ለዚህ ሲባል የተመሰረተው ድርጅት ያፋ ነው። አሁን ያለህበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በኢሕአፓ የወጣት ክንፍ አባል ሆነህ ልትቀላቀለን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ እሱ ራሱ ኢሕአፓ ነበር ማለት ነው? እኛን ለመመልመል አስቦ ነው ሲያስጠናን የነበረው። አንዴ ኢሕአፓ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብዳ ነበር የሆነብኝ። ለምን ዱብዳ ሆነብህ? ለነፍሴ ነው እንዴ የማጠናው አላልከኝም? እባክህ ዝም በል። በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩ። ኢሕአፓ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሙኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። የዲያሌክቲካዊ ማቴሪያሊዝምና የአይዲያሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢሕአፓ ሆንክ ማለት ነው ስለው አቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከአጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባል ነህ አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። ለየብቻ ነጥረህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን ምልመላ ግን በግል ነው። አስተራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለውሳስ ድምጽ እሺ አልኩት። ከዚያ አስተነቀቀኝ። የምን ማስተንቀቂያ ነው? ምን ብሎ አስተነቀቀ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበውን ጓደኛ እንኳን በፍጹም መናገር የለብህም። አይለኝ መሰለህ? ከኒበስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላ አድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ ሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚህን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎልማሳ አቋም የያዘ መሰለኝ። ቁጥር ስፍር የሌለው ጊዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኑብኝ። አካባቢውን ለመጀመሪያ ጊዜ እንዳየ ሰው ጭንቅላቴን ካንዱ ወደ ሌላ አቅጣጫ በዝግታ መለስ ቀለስ እያደረኩ ጉዞዬን ቀጠልኩ። ድርጅቱ የሚሰጥህ ኃላፊነት ይኖራል። ልብ አድርግ፣ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭነት ያህል ከብዶኛል። ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ። ሁሉንም በተለየ ትህትና ሰላምታ እየሰጠው ነበር የማልፈው። የሰፈር ጓደኞችን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው። ባልተለመደ ሁኔታ ከሩቅ ሀይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ። ደግሞ ምን ሆነሃል? አለኝ አንዱ ጓደኛዬ። ፍቅር ያዘህ እንዴ? አለኝ ሌላው ተራቢ። ያችን ነገር ወስደሃል እንዴ? አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው። ለመሳቅ ሞከርኩ። ምሳ በልቼ መጣሁ እርቦኛል ብያቸው ቤቴ ገባው። የተጫነኝን መርግ አላወቁልኝ። ከቀረበልኝ ምሳ ግማሹን እንኳ ሳልጨርስ አልጋዬ ላይ በሆዴ ተዘረጋው። በምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው። በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም። ያን ዕለት ግን እንደዚህ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም። ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ። ጓደኞቼ የሉም። ብፈልግ አገኛቸው ነበር። ሊሄዱ የሚችሉበትን ቦታ አውቃለሁ፣ ግን ብቻዬን መሆን ፈልጌ ነበር። ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ። የረቡ ድርጅት ምን እንደሚመስል፣ የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ። ምንም፣ ባዶ ሆና። ለሁለት ቀን ያህል ከሰፈር ጓደኞች ጋር ብውልም መሸት ሲል እቤቴ እገባለሁ። ሲያስጠሩኝ የለም አስብላለሁ። Thank you.